soliq qitirmaysay aragtida dawladda.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ዕለተ ማክሰኞ ነሐሴ 19 2012 ዓ.ም የጋቢና ቪኦኤ ዝግጅት ጀመረ። ለምሽቱ ከያዝናቸው ጥንቅሮች ውስጥ ጥቂቶቹን እናስተዋውቃችሁ።
በዩኒቨርሲቲዎች ምን ያህል ግጭቶች ተከሰቱ፣ ለምን ተከሰቱ የሚለውን ነው ለመዳሰስ የሞከርነው። ግን መሰረታችንን ያደረግነው በሁለተኛ ቅጽ ወይም ከሚዲያዎች ላይ ተመርኩዘን ነው ማለት ነው። ይህንንም ያደረግንበት ዋነኛ ምክንያት የግጭት አዘጋገቦቹ ራሳቸው ምን ይመስላሉ፣ ምን ያህል ሽፋን እያገኙ ነው፣ አብረን መዳሰስ ስለፈለግን ነው ማለት ነው።
የሰማችኋቸው የመብቶችና ዴሞክራሲ እድገት ማዕከል ዳይሬክተር አቶ በፍቃዱ ኃይሉን ነው። ኢትዮጵያ ውስጥ በ2012 በነበሩት 6 የትምህርት ወራት ውስጥ ከፍተኛ የትምህርት ተቋማት ግጭቶችን በምን መልኩ እንደፈቱ የተሰራ ጥናት ይፋ አድርገዋል። ስለ ጥናቱ የሚሉን አለ። በሌላ በኩል የትምህርት ሚኒስቴር ለቀጣይ የትምህርት ዓመት ምዝገባ እንደሚጀምርም አስታውቋል።
ትምህርት ቤቶች በሚያወጡላቸው ፕሮግራም አማካኝነት ትምህርት ቤት በመሄድ አካል ነው ምዝገባ የሚያከናውኑት።
የኢትዮጵያ የትምህርት ሚኒስቴር የሕዝብ ግንኙነት ኃላፊ ወይዘሮ ሀረጓ ማሞ ናቸው። በምሽቱ ይደመጣል። ሌሎች ዘገባዎችም አሉን። መርሃ ግብሩን በመምራት ኤደን ገረመው፣ ታቀናባሪያችን ኤልያስ አስማረገ አብሬያችሁ ቆያለሁ። አሁን ለአጫጭር ዜናዎች ስመኝሽ የቆየ ትጠብቃችኋለች።
አመሰግናለሁ ኤደን። የትራምፕ አስተዳደር የአረብ ሀገራት ከእስራኤል ጋር ያላቸውን ግንኙነት መልካም ለማድረግ ግፊት እያደረጉ ባሉበት ወቅት የአሜሪካው የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በዛሬው ዕለት ሱዳን ገብተዋል። ፖምፔዮ በሱዳን ቆይታቸው ከጠቅላይ ሚኒስትር አብደላ ሐምዶክና የሉዓላዊ መማክርት ሊቀመንበር ጀነራል አብዱል ፈታህ አልብርሃን ጋር ይገናኛሉ። ሱዳን ከእስራኤል ጋር ከሚኖራት ግንኙነት በተጨማሪ አሜሪካ ለሱዳን የሽግግር መንግስት የምታደርገውን ድጋፍ በመትቀጠልበት ሁኔታ ላይም እንደሚወያዩ የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ አስታውቋል። የሱዳኑ ጠቅላይ ሚኒስትር ሐምዶክ ወደ ስልጣን የመጡት ከ30 አመት በላይ ስልጣን ላይ የቆዩት የቀድሞ ፕሬዝዳንት ኦማር አልበሽር በደረሰባቸው ተቃውሞ ከስልጣን ከወረዱ በኋላ ባለፈው አመት ነሐሴ ላይ ነው። ፖምፔዮ ሰኞ ዕለት ጉብኝታቸውን ከእስራኤል በጀመሩበት ወቅት ከጠቅላይ ሚኒስትር ቤንጃሚን ኔትናሁ ጋር ተገናኝተዋል። በወቅቱ ባደረጉት ንግግርም አሜሪካ ከተባበሩት አረብ ኤምሬትስ ጋር ያላትን የመሳሪያ ልውውጥ ስምምነት በመጠቀም በመካከለኛው ምስራቅ የእስራኤል ወታደራዊ በላይነት እንዲጠበቅ እንደምትጥር ተናግረዋል። አሜሪካ ለእስራኤል ወታደራዊ ቴክኖሎጂና ስልታዊ ድጋፎችን የማድረግ የህግ አስገዳጅነት አለባት፣ ያንን ማክበራችንን እንቀጥላለንም ብለዋል። ፖምፔዮ አክለው አሜሪካ ከተባበሩት አረብ ኤምሬትስ ጋር በጸጥታ ጉዳዮች ላይ ከ20 አመት በላይ አብራ መስራቷንና ወታደራዊ ድጋፍ እንደምታደርግ ገልጸዋል። ፖምፔዮ በመጪው ቀናት ወደ ባህሬንና የተባበሩት አረብ ኤምሬትስ እንደሚጓዙና የቀጠናው የጸጥታ ጉዳይ እንዲሁም እስራኤል በአካባቢው ካሉ የአረብ አገራት ጋር ያላት ግንኙነት የሚጠናከርበት ጉዳይ ዋና የመወያያ አጀንዳቸው እንደሚሆን ተገልጿል። የዓለም የጤና ድርጅት 9 የክትባት አይነቶች ኮአክስ በተባለው የትብብር ተቋሙ እየተገመገሙ መሆናቸውን ገልጿል። የጤና ድርጅቱ 172 ሀገሮች የሚሳተፉበትን ይህን የትብብር ተቋም የመሰረተው በያዝነው አመት መሆኑን ጠቁሟል። ኮአክስ የተመሰረተው የኮቪድ-19 ክትባትና መድኃኒት ተገኝቶ በሚመለከተው አካል ከጸደቀ በኋላ በዓለም ደረጃ እኩል የተደራሽነት መጠን እንዲኖር ለማረጋገጥ ሲባል መሆኑን ተገልጿል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ይህ ተቋም ዓለም አቀፉን ወረርሽኝ ለማጥፋት በሚደረገው ጥረት ወሳኝ ሚና ያለው ነው በማለት ጄኔቫ ከሚገኘው መስሪያ ቤታቸው በሚያደርጉት ዕለታዊ ገለጻ እንደተናገሩ ተዘግቧል። አስተማማኝ ክትባት ከተገኘ በኋላ ሁሉም ሀገሮች ተደራሽነት እንዲኖራቸው ማድረግ ተገቢ ነው፣ ምክንያቱም ክትባቱን እድል የሚያገኙት ጥቂቶቹ ሀብታም ሀገሮች ብቻ ከሆኑ ዓለም አቀፉ ወረርሽኝ እድሜ እንዲራዘም ያደርጋል ሲሉ ዶክተር ቴድሮስ አስገንዝበዋል። ኮአክስ ተቋም ውስጥ እስካሁን ያልገቡ ሀገሮች ተሳታፊ እንዲሆኑ ዶክተር ቴድሮስ ጥሪ አቀርቧል። እስከ መጪው አመት ማብቂያ ገደማ ባለው ጊዜ ውስጥ ቢያንስ 2 ቢሊዮን የሚሆን አስተማማኝና ውጤታማ ክትባት ለማግኘት ያለን ግብ እንዲሳካ ጥረት እያደረግን ነው ሲሉም የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ተናግረዋል። የማሊን የሽግግር መንግስት አወቃቀር አስመልክቶ በወታደራዊ መፈንቅለ መንግስት መሪዎችና በምዕራብ አፍሪካ ሸምጋዮች መካከል ለሶስት ቀናት ሲካሄድ በቆየው ንግግር ስምምነት ላይ ለመድረስ አልተቻለም። የምዕራብ አፍሪካ የኢኮኖሚ ማህበረሰብ ሸምጋይ ቡድን መሪ የቀድሞ የናይጄሪያ ፕሬዝዳንት ጉድላክ ጆናታን ከማሊ ፕሬዝዳንት ቡባከር ኬይታ ጋር ለመነጋገር በተፈቀደላቸው ትላንት ተናግረው ነበር። ፕሬዝዳንቱ ባለፈው ሳምንት ከስልጣን እንደሚወርዱ ካስታወቁበት ጊዜ አንስቶ በመፈንቅለ መንግስት መሪዎቹ ቁጥጥር ስር ይገኛሉ። ኬይታ ከስልጣን አልተወገድኩም፣ ወደ ስልጣን መመለስም አልፈልግም፣ በፍጥነት በዲሞክራሲያዊ መንገድ ወደ ተመረጠ መንግስት እንድንመለስ ነው የምፈልገው ማለታቸውን ጆናታን ጠቁመዋል። ጆናታን በተናገሩት መሰረት በምዕራብ አፍሪካ የኢኮኖሚ ማህበረሰብ መልእክተኞችና ህዝብን የማዳን ብሔራዊ ኮሚቴ የሚል ስያሜ ባላቸው የመፈንቅለ መንግስቱ መሪዎች መካከል በተለያዩ ነጥቦች ላይ ስምምነት አድርገዋል። ባልተስማሙባቸው ነጥቦች ላይ ደግሞ ወታደሮቹ እንዲያስቡባቸው ሉካኑ ጠይቀዋል። የመፈንቅለ መንግስቱ መሪዎች ቃል አቀባይ ሜጀር ኮሎኔል እስማኤል ዋጊው ለኢኮዋስ መሪዎች በሽግግሩ መንግስት አወቃቀር ላይ ሐሳባቸውን ሰጥተዋል። ስለ ሽግግሩ መንግስት አመሰራረት የመጨረሻው ውሳኔ የሚሰጡት ግን የሀገሪቱ ተወላጆች ናቸው ብለዋል። አፍሪካ ውስጥ 47 ሀገሮችን ያቀፈው ቀጠና ከፖሊዮ ወይም ከህፃናት ልምሻ በሽታ ነጻ መሆኑን የሚያሳይ የምስክር ወረቀት ትላንት ማግኘቱ ታውቋል። ፖሊዮን በማስወገድ ተግባር ወደ ኋላ ቀርታ የነበረችው ናይጄሪያ ከበሽታው ነጻ መሆኗ ከታወቀ በኋላ ነው በቀጠና ደረጃ ምስክር ወረቀት የተሰጠው። ለሶስት ተከታታይ አመታት ናይጄሪያ ውስጥ የፖሊዮ በሽታ እንዳልተገኘ ተዘግቧል። በሀገሪቱ በፖሊዮ ተይዘው የነበሩት ናይጄሪያውያን አሁንም ተግዳሮቶች ባይለዩአቸውም ሀገራቸው ከበሽታው ነጻ መባሏ እንዳስደሰታቸው ገልጿል። በደስታ ያከበሩት መሆኑም ተዘግቧል። አድማጮች ለሰዓቱ ያዝናቸው ዜናዎች እንዲመስላሉ አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ለዜናዎቹ ስመኝሽ የቆየን አመሰግናለሁ። የጋቢና ጉዟችን ይቀጥላል። የዕለቱን ቀዳሚ ርዕስ እናስተዋውቃችሁ። የመብቶችና ዴሞክራሲ እድገት ማዕከል በዛሬው ዕለት በ2012 ዓ.ም ከመስከረም እስከ የካቲት ወር ድረስ በከፍተኛ ትምህርት ማዕከላት ውስጥ የተፈጠሩትን ግጭቶች በተመለከተ 54 ገጽ ያለው ጥናት ይፋ አድርጓል። በዚህ መሰረት ጥናቱ ባተኮረባቸው 6 ወራት ውስጥ ብቻ የ12 ተማሪዎች ህይወት ማለፉን፣ 57 ተማሪዎች ከባድና ቀላል አደጋ እንደደረሰባቸውና የትምህርት መስተጓጎል መፈጠሩንም የተገለጸ ሲሆን በህዳር ወር ብቻ 16 ዩኒቨርሲቲዎች ውስጥ ግጭት መፈጠሩን ጠቁሟል። በዋናነት የከፍተኛ የትምህርት ተቋማት ግጭት መከላከል ላይ አተኩሮ አለመስራት፣ የፖለቲካ ግለት እንዲሁም ማህበራዊ ሚዲያው ትልቅ ሚና እንደሚጫወቱም ጥናቱ አመላክቷል። የማዕከሉ ዳይሬክተር አቶ በፍቃዱ ኃይሉን አነጋግሬያቸው ነበር። የሚቀጥለው ዘገባ አቶ በፍቃዱ ኃይሉ ስለ ጥናቱ ከሚያብራሩበት ይጀምራል።
ጥናቱን ያደረግነው የዩኒቨርሲቲ ግጭቶች ዙሪያ ነው። በ2012 ዓመት እና በአመቱ በዩኒቨርሲቲዎች ውስጥ ምን ያህል ግጭቶች ተከሰቱ፣ ለምን ተከሰቱ የሚለውን ነው ለመዳሰስ የሞከርነው። ግን መነሻችንን ወይም መሰረታችንን ያደረግነው በሁለተኛ ምንጮች ወይም ሴኮንደሪ ሶርሰስ ላይ ነው፣ ከሚዲያዎች ላይ ተመርኩዘን ነው ማለት ነው። ይህንንም ያደረግንበት ዋነኛ ምክንያት የግጭት አዘጋገቦቹ ራሳቸው ምን ይመስላሉ፣ ምን ያህል ሽፋን እያገኙ ነው፣ አብረን መዳሰስ ስለፈለግን ነው ማለት ነው። በጥቅሉ 28 ዩኒቨርሲቲዎች ውስጥ በ2012 ዓ.ም በተለይ ከጥቅምት 14 ጀምሮ እንደተከሰቱ አስተውለናል ወይም መረዳት ችለናል ማለት ነው። እና በዚህም ብዙ ጉዳቶች ደርሰዋል። የነፍስ መጥፋት፣ ቀላልና ከባድ አካላዊ ጉዳቶች ደርሰዋል። ከዛ ውጭም ደግሞ በርምት እርምጃ ተብሎ በጣም በርካታ ተማሪዎች በጊዜያዊነት ወይም ደግሞ እስከ ዘነጭተው ከትምህርት ገበታ እንዲሰናብቱ ተደርገዋል። በመሀል ላይ የትምህርት መስተጓጎል ነበረ። ከዚህም ባሻገር ድባቡ በጣም ደፍርሶ ተማሪዎች ደህንነት የማይሰማቸው አንዳንዶችም እስከ ማቋረጥ የደረሱባቸው ሁኔታዎች አሉ። ግን ዞሮ ዞሮ እኛ በዲዳሰሳችን የደረስንበት አንዱ ነገር ምንድነው 12 ተማሪዎች ተገርለዋልና ይሄንን ስናመሰክርም እኛ ከዜናዎቹ ሽፋን ያገኘነው ነው ስናመሰክርም የከፍተኛ ትምህርት እና ሳይንስ ሚኒስቴር ያወጣው ቁጥር እንደዛው ከ58 በላይ ተማሪዎች ጥላና ከባድ ጉዳት ደርሶባቸዋል። ወሎ ዩኒቨርሲቲ 3 ግጭቶች የተከሰቱበት ዩኒቨርሲቲ ነበር በአንድ አመት ውስጥ። ድሬዳዋ ዩኒቨርሲቲ ደግሞ 3 ተማሪዎች የሞቱበት ዩኒቨርሲቲ።
አቶ በፍቃዱ ጥናቱ እንደሚያሳየው ከሆነ በዩኒቨርሲቲዎች በሚፈጠሩ ግጭቶች ውስጥ በተሳታፊነት የሚጠረጠሩት ተማሪዎች ብቻ ሳይሆኑ መምህራንና የዩኒቨርሲቲው የአስተዳደር አካላት ጭምር መሆናቸውን ጠቁሞ በዚህ ምክንያት የታሰሩና የታገዱም መምህራንና የአስተዳደር አካላት መኖራቸውንም ያነሳሉ።
ነበረ ዳር ወር ደግሞ ከሁሉም የበለጠ ብዙ ግጭቶች 16 ዩኒቨርሲቲዎች ግጭቶች ያስተናገዱበት ወር ነበረ። ይሄውም በጥቅምት 30 ወልዲያ ዩኒቨርሲቲ የተከሰተው ተከትሎ መሆኑን መረዳት ችለናል። እና በዚህ ሳቢያ እኛ በደረስንበት እንኳን 15 ተማሪዎች እና 2 የአስተዳደር ሰራተኞች በግድያ ሙከራ ተጠርጥረው ታስረዋል ወይም ክስ ተመስርቶባቸዋል። 3 ምክትል ዩኒቨርሲቲ ፕሬዚዳንቶች፣ 4 መምህራን እና 25 የአስተዳደር ሰራተኞች እንዲሁም የጤና ባለሙያ ከስራ ታግደዋል። 239 በላይ ተማሪዎች በጊዜያዊነት ወይም ሙሉ ለሙሉ ከትምህርት ታግደዋል እና 45 ከፍተኛ ተቋማት የሰዓት እላፊዎችን ተማሪዎቻቸው ላይ ጥለዋል። ይህንኛው እንግዲህ እኛ ከዩኒቨርሲቲዎቹ ጋር በተያያዘ የተለያዩ ቪዲዮ ቀጥታ ሪፖርት ያደረጉት ለማካተት የሞከርነው ሌላ ተጨማሪ ቁጥር ደግሞ ምንድነው የሳይንስና ከፍተኛ ትምህርት ሚኒስቴር ያወጣቸው ቁጥሮችን ለምሳሌ ያክል እርምጃ የተወሰደባቸው መምህራን ቁጥር 41 ነው ይላል። እሱ የአስተዳደር ሰራተኞች ቁጥር ደግሞ 240 ነው የሚል መግለጫ አውጥተዋል። የታገዱትን ተማሪዎች ደግሞ 640 ነው ብለዋል። የታገዱት ተማሪዎች ከእያንዳንዱ ዩኒቨርሲቲ ጋር በተያያዘ ሲገለጽ በተለያዩ ሚዲያዎች የዘገብ ነው 239 ነው። ይህን ይመስላል በጥቅል ነው።
ይህ በከፍተኛ የትምህርት ተቋማት ውስጥ የሚነሳ ግጭት የገመገመ ጥናት ማህበራዊ ሚዲያው በግለሰቦች መካከል የሚነሱ ጸቦችን በማራገብና ፖለቲካዊ ገጽታ በማላበሱ ረገድ ትልቅ ሚና እንዳለው ማመላከቱንም ገልጸው መደበኛ መገናኛ ብዙሃን ላይም ወገንተኝነት እንደሚታይ ያስረዳሉ።
ሚዲያውን በተመለከተ የመጀመሪያው ለምሳሌ የጥቅምት 30 የወልዲያ ግጭትን በተመለከተ በርካታ ዘገባዎች አሉ። ዘገባዎቹ እርስ በርስ የሚጋጩ የሆኑባቸው ሁኔታዎች አሉ። በጣም ወገንተኝነት ይስተዋልባቸዋል። ከእንደገና ደግሞ አንዱና ሌላኛው የሚያወሩት የተለያየ ነው። በዛ ላይ የግል ግጭቶችን የነበሩትን የብሔር ግጭት አድርጎ የማራገብ አዝማሚያዎች ይታያሉ። ከዛ ውጭ ደግሞ ማህበራዊ ሚዲያም የማቀጣጠል ሚና ወደ ሌሎች ዩኒቨርሲቲዎች ጉዳዩ እንዲዛመት የማድረግ ሚናም እንዳለው አስተውለናል።
አቶ በፍቃዱ በጥናቱ ውጤት ላይ በመመርኮዝም እስካሁን በባለድርሻ አካላት ዘላቂ የሆነ መፍትሄ አለመወሰዱንም ይጠቁማሉ።
ከውጤቱ መረዳት የምንችለው እስካሁን ድረስ ዘላቂ የሚባል እርምጃዎችን እየተወሰዱ እንዳልሆኑ ተረድተናል። እና አሁን በተለይ ደግሞ በመጪው ዓመት ወይም ቀጥሎ ምርጫዎች ስለሚመጡ የፖለቲካ ሆትስፖት ወይም ደግሞ ማዕከል ነው የሚሆኑት እነዚህ ቦታዎች እና ግጭቶቹ በጣም በከፍተኛ ሁኔታ ፖለቲሳይዝ እየተደረጉ እና ኢትኒሳይዝ እየተደረጉ ሊባባስ ስለሚችሉ ቅድመ መከላከል ላይ ማተኮር አለበት። ትምህርት ቤቶች ወታደራዊ ካምፖች አይደሉም። ሰዓት እላፊ በምናምን መታገድ የለባቸው። በዛ መልኩ ሳይሆን ነጻነትን ኤክሰርሳይዝ የሚደረግባቸው ተቋማት መሆን አለባቸው እና ስልጡን መንገድ ተማሪዎች እርስ በርስ እየተነጋገሩ ችግሮቻቸውን የሚፈቱባቸውን ክህሎቶች ጎናጸፍ ይገባል። መግቢያቸውም ላይ ተማሪዎች ገና ሲገቡ ብዝሃነትን እንዲረዱና እንዲቀበሉ የሚያደርጉ ስልጠናዎችና ትምህርቶች በኩርስም ደረጃ ቢሆን ሊሰጧቸው ይገባል። ከዛ በኋላም ግቢ ውስጥ በሚቆዩባቸው ጊዜያቶች ውስጥ ስልጡን ውይይት ባህል እንዲያዳብሩ እርስ በርስ የሚነጋገሩበትና ወደ ኃይል አማራጮች የማይሄዱባቸው የግለሰቦችን ሲነሱ የግለሰቡ ሆነው እንዲቀር ስራዎች መሰራት አለባቸው። ብዝሃነትን በተመለከተ የአስተዳደር ሰራተኞች ብዝሃነት በጣም ችግር አለ። ብዙዎቹ ዩኒቨርሲቲዎች ብዝሃነት የላቸውም። ስለዚህ እነሱንም ማስተካከል ያስፈልጋል። ይሄ እንግዲህ እኛ በዚህ መግለጫ ብቻ የተዳሰሰ ሳይሆን ከዚህ መግለጫ ውጪ አመቱን ሙሉ በዩኒቨርሲቲ ተማሪዎች ግጭትና ሁኔታዎች ላይ ስንሰራ ከነበር ነው በመነሳት ነው።
የታገቱት ሴት ተማሪዎችንም በተመለከተ የተጣረሱ መረጃዎች በመገናኛ ብዙሃን መውጣታቸውን የጠቆመ ሲሆን አቶ በፍቃዱ ችግሩ በዋናነት ያለው ተማሪዎቹ መጀመሪያም ዩኒቨርሲቲውን ለቀው እንዲወጡ የተደረገበት ግጭት መሆኑን ይጠቁማሉ።
ተሰውረዋል ሲባሉ የነበሩ ተማሪዎችንም በተመለከተ እንዲሁ ግጭት ዩኒቨርሲቲያቸው ውስጥ ተከስቶ ወደ ቤታቸው ሊሄዱ መንገድ ሲያቆራርጡ ተጠልፈዋል ነው የተባለው። አሁን ስለሱ መረጃ ማግኘት ስላልቻልን ቢያንስ በሚዲያ ደረጃ እርስ በርሳቸው ይጋጩ የነበሩ በርካታ ሪፖርቶች ሲደረጉ ቆይተዋል። እነሱ በማቅረብ ለዳኝነትና ለሪከርድ ነው ያስቀመጥነው ማለት ነው።
አቶ በፍቃዱ ኃይሉ ጥናቱን በመመርኮዝ የመፍትሄ ሐሳቦችንም እንዲህ ያነሳሉ።
እንደ መፍትሄ ዩኒቨርሲቲዎቹ ብዙ ጊዜ ግጭት ሲነሳ ወዲያውኑ ትክክለኛውን ምክንያት ተናግረው ሚዲያዎች ወይም ዜጎች ምን እንደተከሰተ እንዲረዱ ያደርጉ መዘግየት አለ ብዙ ጊዜ ማለት ነው። እና ዩኒቨርሲቲዎቹ የመጨረሻ ተናጋሪ ነው የሚሆኑት። ከእነሱ በፊት ማህበራዊ ሚዲያዎችና ሌሎች ሚዲያዎች በማበለው ላይ የተመሰረተ ወይም በአንዳንድ ግለሰቦች አስተያየት ላይ የተመሰረተ መረጃ ያወጣሉ እና እዛ ላይ የተመሰረተ ግንዛቤ ሲፈጠር አደገኛ ነው የሚሆነው። ብዙ ጊዜ በተለይ መደበኛ ሚዲያዎች የተወሰነ ጥንቃቄ ያደርጋሉ። በቂጣ በማህበራዊ ሚዲያዎች ግን ግጭት አገናዛቢ አዘጋገብን በፍጹም አይከተሉም። እንደውም ያልሆነውን ሆነ ብለው ነገሩን ማባባስና ወደ ሌሎችም ዩኒቨርሲቲዎች እንዲዛመት የማድረግ ሚና ነው ያላቸው። ስለዚህ ሚዲያዎችን በተቻለ መጠን ከማህበራዊ ሚዲያ ላይ ያሻቸውን ከሚጽፉ ሰዎች ቀድመው መዘገብና እውነታውን ከሁለት ሶስት ወገኖች በማመሳከር ሪፖርት ማድረግ አለባቸው። እንዲሁም ዩኒቨርሲቲዎቹ ፎሎ ሪስፖንድ ማድረግ አለባቸው።
የመብቶችና ዴሞክራሲ እድገት ማዕከል ዳይሬክተር አቶ በፍቃዱ ኃይሉ ሲያጠቃልሉም ትምህርት ቤቶች ሲከፈቱ በተደራጀ መልኩ በዘላቂነት ችግሮችን ለመፍታት ብዝሃነትን ማበረታታት እንደሚያስፈልግም ጠቁመዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አቶ በፍቃዱን ከኛ ጋር ለነበራችሁ ቆይታ እናመሰግናለን። በማዳመጥ ላይ ያላችሁት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁን እናመሰግናለን። ኢትዮጵያ ከነገው ዕለት ጀምሮ የተማሪዎችን ምዝገባ እንደምትጀምር አስታውቃለች። የትምህርት ሚኒስቴር የኮሙኒኬሽን ዳይሬክተር ወይዘሮ ሀረጓ ማሞ ለአሜሪካ ድምጽ እንደተናገሩት በምዝገባው ወቅት አስፈላጊና ጤናን የሚመለከቱ የጥንቃቄ እርምጃዎች እንደሚወሰዱ ጠቁመዋል። ወይዘሮ ሀረጋ ይሁንና ትምህርት ቤቶች መቼ ሙሉ ለሙሉ እንደሚከፈቱ እስካሁን ድረስ በመንግስት የተወሰነ ውሳኔ አለመኖሩንም ጠቁመዋል። ፀሐይ ዳምጠው ዝርዝር አላት።
በ2013 የትምህርት ዘመን ተማሪዎች ለኮሮና ቫይረስ ተጋላጭ እንዳይሆኑ ዝግጅት እየተደረገ መሆኑን የትምህርት ሚኒስቴር የህዝብ ግንኙነት ኃላፊ ወይዘሮ ሀረግ ማሞ ለአሜሪካ ድምጽ ገልጿል። የቀጣዩ ዓመት ትምህርት ምዝገባ ከነሐሴ 20 ቀን 2012 ጀምሮ በመንግስትና በግል ትምህርት ቤቶች እንደሚጀመር የገለጹት ኃላፊዋ ትምህርት ቤቶች የኮሮና ቫይረስ መከላከያ መንገዶችን ተግባራዊ እያደረጉ ምዝገባ እንዲያከናውኑ ተፈቅዷል ብሏል።
ኮቪድን ከመከላከል ጋር ወይም ከስርጭቱ ጋር አያይዘን ተማሪዎቻችን ትምህርት ቤቶች በሚያወጡላቸው ፕሮግራም አማካኝነት ትምህርት ቤት በመሄድ በአካል ነው ምዝገባ የሚያከናውኑት። ይህ ምዝገባ ሲከናወን እንግዲህ ለምሳሌ አንድ ትምህርት ቤት 1000 ተማሪዎች ቢኖሩት እነዚህን 1000 ተማሪዎች በአንድ ቀን አምጥቶ ሊመዘግባቸው አይችልም ማለት ነው። እነዚህን ተማሪዎች በተለያየ ካታጎሪ ከፋፍሎ ቢቻል በትምህርት ደረጃቸው ስም፣ አልፋቤቲካሊ በስም እንትናቸው ከፋፍሎ ተማሪዎች ወደ ትምህርት ቤት መጥተው ምዝገባቸውን እንዲያከናውኑ የማድረግ ስራ መሰራት አለበት ማለት ነው። እንግዲህ ይህንን እያንዳንዱ ትምህርት ቤት የራሱን የትምህርት ቤት ተጨባጭ ሁኔታ በመመልከት ፕሮግራም በማውጣት የኮቪድን የመከላከል ስርዓቱን በመተግበር ጭምር ነው ምዝገባ እንዲከናወን የፈቀድ ነው።
የበሽታ ሁኔታ እየተስፋፋ ቢሆንም የትምህርት ዝግጅትና እንቅስቃሴ መጀመር አስፈላጊ ሆኖ መገኘቱን ነው ወይዘሮ ሀረቅ የተናገሩት።
2012 ከመጋቢት ወር ጀምሮ ትምህርት ቤት ውስጥ እየገቡ አይደለም። ብዙዎች በጣም በርካታ ጣና እየደረሰባቸው ነው። ያው ሁላችንም የምናያቸው የምንሰማቸው ነገሮች ስላሉ ማለት ነው። ተማሪዎች ከትምህርት ገበታ ውጭ ሆነው ይህን ያህል ጊዜ በመቀመጣቸው ሳይኮሎጂካሊ የሚጎዱት ጉዳት አለ። እሱን ታሳቢ በማድረግም ደግሞ አሁን የኮቪድን የመከላከል ስርዓታችን ኦልሞስት ተለማምደናል ማለት ይችላሉ። በተለይ ስርዓቱን በተመለከተ እና እኛም ደግሞ እንደ ትምህርት ዘርፉ አሁን በቀጣይ ምዝገባን በዚህ ከተከናወነ በኋላ ትምህርቱ ሲጀመር እንዴት ምን ተብሎ ነው የሚጀመር የሚለው ነገር ራሱ የቻለ ፕሮቶኮል አለው። ፕሮቶኮሎቹ ያው ወደፊት እንግዲህ በደንብ ውሳኔ ካገኘ በኋላ ይፋ የምናደርገው ነው የሚሆነው። የእነዚህ ፕሮቶኮሎች ደግሞ ምንድን ነው ዋና የሚያነጣጥሩት ልጆቹን ከዚህ ከቫይረሱ በተለይ ከኮሮና ስርጭት ከመከላከል አንጻር ምንድን ነው ልናደርግ የሚገባው የሚል ነገር እኛም የዴይ ቱ ዴይ እየተነጋገርንበት ወደ ተግባር ሲለወጡ እንዴት ነው መተግበር ያለባቸው የሚለውን ነገር እኛም ኤክሰርሳይዝ እያደረግንበት ያለንበት ሁኔታ ስላለ ይህን ስርጭቱን ተከላክለን ልጆቻችን እንዴት ነው ወደ ትምህርት ገበታችን ሊመጡ የሚገባው የሚለውን ነገር ዘርፉ እንደ ዘርፍ ከላይ ጀምሮ እስከ ታች ድረስ ውይይትም እያደረገበት ስላለ ጥንቃቄውንም በተመለከተ እንዴት ነው ሊጠነቀቅ የሚገባው የሚለውን በተለይ ከዚህ ከትምህርት ከክፍል ሳይዙ ጋርም በመነሳት ከተማሪዎች ቁጥር ብዛትም በመነሳት ተማሪዎችን እንዴት አድርገን ነው በየትምህርት ቤቱ ልናስተምር የምንችለው፣ የመምህራንንስ ቁጥር እና የተመጣጠነ ነገር ከማምጣት አንጻር ሰፊ ስራ እየሰራን ያለ ነው እኛ ማለት ነው። የመጀመሪያ ቅድመ ዝግጅቶችን ለዚህ እያከናወን ነው።
ወይዘሮ ሀረግ አክለውም ወደ መማር ማስተማር ተግባር በሚገባበት ወቅት ለተማሪዎች ምቹ ሁኔታዎችን ለመፍጠር እየተሰራ ነው ብለዋል። የህዝብ ግንኙነት ኃላፊዋ ትምህርት ቤቶች ምዝገባውን ሲያካሂዱ ኮቪድ-19ን ለመከላከል የተቀመጡ መከላከያዎችን በሚገባ ተግባራዊ ማድረግ አለባቸው ብለዋል። ትምህርት የሚጀመርበት ቀን በቀጣይ እንደሚወሰንና ይፋ እንደሚደረግም ገልጿል። የ8ኛና 12ኛ ክፍል ሀገር አቀፍ ፈተና ጊዜን በተመለከተ ተከታዩን ሐሳብ ሰጥቷል።
ፈተናው ይሰጣቸዋል። እንዴት እንደሚሰጥ ኦሬዲ እናውቃለን። መቼ እንደሚሰጥ ነው አሁን ቀኑ። ምክንያቱም ትምህርት ኦሬዲ ይጀመር ተብሎ ሲጀመር ትምህርት ከተጀመረ በኋላ ትምህርት ከተጀመረበት ቀን በኋላ ባሉት 45 ቀናቶች ለ8ኛና ለ12ኛ ክፍል ተማሪዎች ያመለጧቸውን ዋና ዋና የሚባሉ ነጥቦችን ለተማሪዎቹ ካስጨበጥን በኋላ ነው ፈተናውን እንድንፈትን የምንጀምር የምናውቀው እና መቼ እንደሚጀመር ሲጀምር 45 ቀን ለተማሪዎቻችን የማጠናከሪያ ትምህርት ሰጥተን ዝግጅት እንዲያደርጉ አድርገን ከሚፈተኑባቸው የአፈታተን ስርዓቶች ጋር እንዲለማመዱ አድርገን ከዛ በኋላ ነው በቀጥታ ወደ ፈተና የሚሄዱት።
የቀጣይ ዓመት የትምህርት ሂደት ስኬታማ እንዲሆንም ተማሪዎች፣ መምህራን፣ ወላጆችና መላው የትምህርት ማህበረሰብ የሚተላለፉ መልእክቶችን በመከታተልና ቫይረሱ ሊተላለፍ የሚችልባቸውን መንገዶች ከወዲሁ በማስወገድ ጥንቃቄ ማድረግ ያስፈልጋል ብለዋል። አካላዊ ርቀትን ጠብቆ ለማስተማር የንጽህና መጠበቂያዎችን ከማዘጋጀትና መሰል የኮሮና መከላከያ ተግባራትን ተግባራዊ ለማድረግ በሚያስችል መልኩ ቀደም ብለው ዝግጅት የሚደረግ ባቸው ተግባራት መሆናቸውንም አስታውሷል። ለአሜሪካ ድምጽ ሀዳም ጦነኝ ከአዲስ አበባ።
ዘጋቢያችን ፀሐይ ዳምጠውንና እንግዳዋን እናመሰግናለን። ከጋቢና ቪጋ ናቸው ያላችሁት። የህዋ ማዕከል በመባል የሚታወቀው በአላባማ ሃንትስቪል የሚገኘው የዩናይትድ ስቴትስ ህዋና ሮኬት ማዕከል በመላው ዓለም ዘንድ እውቅ የሆነ የሳይንስና የቴክኖሎጂ ማዕከል ነው። በርካታ ተማሪዎችና ጎብኚዎች የሚያዘወትሩት ይህ ስፍራ የኮቪድ-19 መቀስቀስ ተከትሎ ሙሉ ለሙሉ ስራ ለማቆም ተገዶ ነበር። አሁን ላይ ግን በአንድ የበይነ መረብ ዘመቻ ገፋፊነት ዳግም ወደ ስራ ተመልሷል። የኬን ፋራባህን ዘገባ ሀብታሙ ስዩም እንደሚከተለው ያሰማናል።
2019 የአውሮፓውያኑ ዘመን የአሜሪካ ጠፈር ተመራማሪዎች ጨረቃን ይረገጡበት 50ኛ ዓመት በመሆኑ ለዩናይትድ ስቴትስ የህዋ ሳይንስና ሮኬት ማዕከል ልዩ ዓመት ነበር። ከመላው ዓለም የመጡ ጎብኚዎች ተመራማሪዎቹን ወደ ጠፈር ተሸክሞ ሄደውን ሳተርን ሮኬት የተገነባበትን ስፍራ ለማየትም ተበራክተው ነበር። ፓት አመንስ የማዕከሉ ባልደረባ ናቸው። ከምንጊዜውም በላይ የላቀ ቁጥር ያለው የጎብኚዎች ቁጥር ተገኝቷል። ባለፈው ዓመት 45,000 የሚሆኑ ተማሪዎች በህዋ ሳይንስ ማዕከሉ አርፈዋል። የ2020 ዓመተ ምህረትን በጥንካሬ ነበረ የጀመርነው። የተሳታፊዎች ቁጥር ከፍተኛ ከመሆኑ ባሻገር የበጋውን ወቅት በጣቢያው ለማሳለፍ የሚያበቃውን መግቢያም ሙሉ በሙሉ ወደ ሸጠው መርሃ ግብር እያመራን ነበርን ያሉት። የሁሉ ግን የኮቪድ-19 ቫይረስ ወደ ዩናይትድ ስቴትስ በገባ ማግስት ቆሟል። ወጣቶችን የጠፈር ተመራማሪ እንዴት መሆን እንደሚችሉ የሚያስተምረው የማዕከሉ መርሃ ግብር በመጋቢት ወር ላይ ለመዘጋት ተዳርጓል። በማዕከሉ ውስጥ በጊዜያዊነት ከሚሰፍሩ ተማሪዎችና ከጎብኚዎች ይገኝ የነበረው የሁለት ወር ገቢም ከመቅጽበት ቀርቷል። ምንም እንኳን መንግስታዊ ተቋም ቢሆንም ማዕከሉ ሀገሪቱ ከመታሰራጨው በትሪሊዮኖች ዶላር የሚቆጠር የኮሮና ቫይረስ ማገገሚያ የገንዘብ ድጋፍ አያገኝም። እንደ አመንስ ማብራሪያ ማዕከሉን ከሚያዘወትሩ ተማሪዎች መካከል 20% ከውጭ ሀገር የሚመጡ ነበሩ። አውስትራሊያ፣ ቻይና እና ህንድ ተማሪዎቹ ይመጡባቸው ከነበሩ ሀገራት መካከል ናቸው። የጎብኚዎች ቁጥር ማሽቆልቆሉ ማዕከሉ የነበረውን ተቀማጭ እንዲመናመን አድርጎታል። ቤን ቻንድለር ማዕከሉን በገንዘብ ለመርዳት የተቋቋመውን ዘመቻ ከሚያስተባብሩ ወጣቶች አንዱ ነው። በቀደመው ጊዜ በማዕከሉ ትምህርትና ስልጠና ከወሰዱት መካከል ነው። እሱ እንደሚለው እስከሚመጣው ጥቅምት ወር ድረስ 1.5 ሚሊዮን ዶላር ካልተገኘ በማዕከሉ ውስጥ የሚገኘውን ሙዚየም ክፍት ለማድረግ እንኳ አይቻልም። በዚህ ምክንያት ህዝባዊ ድጋፍ ለማግኘት GoFundMe በተሰኘው አውታር ላይ ዘመቻ እንደተጀመረ የሚያብራራ በሰባት ቀናት ውስጥ 1.5 ሚሊዮን ዶላር ለማሰባሰብ ችለናል። ለመጨረሻ ጊዜ በተመለከትኩበት ጊዜ 8000 ሰዎች ነበሩ ለዘመቻው ድጋፋቸውን የቸሩት ነው ያለው ቤን። የቦይንግና የሳይንስ ተገበራ ዓለም አቀፍ ኮርፖሬሽን የተሰኙት ድርጅቶች ግዙፍ ድጋፍ ያደረጉት ተቋማት ናቸው። በጋራ 750 ሺህ ዶላር ረድተዋል። በተገኘው ገንዘብ መጀመሪያ የደረሱ ፋይናንሳዊ ጉዳቶች እንደሚጠገኑ ቤን ይናገራል። የገንዘብ ማሰባሰቡ ዘመቻ አልተጠናቀቀም። ማዕከሉን ማትረፍ ቀዳሚ ግብ ያደረገው ዘመቻ ተቋሙን ወደ ማጠናከር ሌላ ምዕራፍ የመሸጋገር ዓላማ ያለው ይመስላል። ዛሬ የህዋ ጣቢያው ዳግም ተከፍቷል። እንቅስቃሴዎቹ ግን በእጅጉ ተወስነዋል። ፓት አመንስ በድጋሚ
We would be typically crawling with over 1,000 children a week here.
በአብዛኛው በሳምንት 1000 ህጻናትን ብቻ ይዘን እያዘገምን እንገኛለን። ከመደበኛው አቅማችን በ40ና 50% ብቻ ነው ሙዚየሙ እየተንቀሳቀሰ የሚገኘው። የህዋ ጣቢያው ሊያስተናግዳቸው ከሚችሉት ተማሪዎች መካከል ለአሁኑ የተቀበላቸው 20% ብቻ ነው ያሉት። የኮቪድ-19 ስርጭትን ለመግታት የሚደረገው ጥረት እየሰመረ ሲመጣ ማዕከሉ ተጨማሪ ጎብኚዎችን ያስተናግዳል የሚል ተስፋ አብቧል።
አድማጮቻችን ለዛሬ የነበሩ ጥንቅሮች እነዚህ ነበሩ። ከኛ ጋር ስለቆያችሁ እያመሰገንን አስተያየቶቻችሁን በፌስቡክ ቪያንሃሪክ ላይ እንዲሁም በትዊተር #ጋቢናቤን በመጠቀም እንድታደርሱን እንጠይቃለን። ኤደን ገረመው ፕሮግራሙን በመምራት ትዝታ በላቸው በአርትዖት ኤልያስ አስማረ በቅንብሩ እንዲሁም ስመኝሽ ቆየ በዜናዎቹ አብረናችሁ ቆይተናል። በነገው ምሽት እስከምንገናኝ ድረስ ደህና ደሩ። Let's make sure we're not in the middle of the dark.